በኢትዮጵያ የኮሮና ቫይረስ ከተከሰተ ጀምሮ አብዛኛው ታማሚ ተኝቶበት የሚገኘው የኤካ ኮተቤ ሆስፒታል ዋና ስራ አስፈጻሚ አቶ ዳዊት ኪዳኔ ጋር ያደረግነውን ቆይታ ተከትሎ የተሰናዳ ዘገባ ነው ተከታዩ ቅንብር። በኢትዮጵያ የመጀመሪያው በኮሮና ቫይረስ የተያዘው ሰው ከተለየ በኋላ እስካሁን በተደረገው ምርመራ ይህ ዘገባ እስከተጠናቀረበት ድረስ 69 ሰዎች በቫይረሱ ተይዘዋል። በጤና ሚኒስቴርና በህብረተሰብ ጤና ኢንስቲትዩት አማካኝነት ዛሬ በወጣው የ24 ሰዓት ሪፖርት መሰረት እስካሁን 3477 ሰዎች ናሙናቸው ተወስዶ በተደረገላቸው ምርመራ ከተያዙት 69 ሰዎች መካከል 3ቱ በበሽታው ህይወታቸው አልፏል። ሁለቱ ደግሞ ወደ አገራቸው ተመልሰዋል። 10ሩ ከበሽታው አገግመዋል። በአሁኑ ሰዓት በአጠቃላይ በቫይረሱ ተይዘው በለይቶ ህክምና ውስጥ የሚገኙት 54 ሰዎች ናቸው። ከነዚህ ውስጥ 45 የሚሆኑት በኤካ ኮተቤ ሆስፒታል ውስጥ ተኝተው በመታከም ላይ እንደሆኑ የሆስፒታሉ ስራ አስፈጻሚ አቶ ዳዊት ኪዳኔ ለአሜሪካ ተናግረዋል። ሁኔታውን እንዲያስረዱንና ዝግጅታቸው ምን እንደሚመስል ጠይቀናቸዋል።
ከተማው ደግሞ ነጋጠባ በተለይ ልክ አዲስ አበባ ማክራራ ያሉ አራዴ ኢኮኖሚ ተረጋግጠባቸው ሰዎችን እየተቀበልን እንገኛለን። እንግዲህ ዛሬም እየተቀበልን ነው። ከዚህ ዝግጅታችን አንጻርና ከተዘጋጅተን ከቆየነው አንጻር በዛ ደረጃ ህክምና እየሰጠን እንገኛለን።
በቂ የህክምና ባለሙያዎች አሏችሁ?
በቂ ነው ባይባልም ማሉ ማለት ይሻላል። ከዚህ በላይ እየተስፋፋ ከሄደ በጣም በቁጥርም በፕሮፌሽንም ተጨማሪ ፕሮፌሽናሎች መጠየቃችን አይቀርም ነው። ከጠላቂም ነርስ፣ ፋርማሲ፣ ላቦራቶሪ ኦልሬዲ ጠይቀናል። ፕላናችን ኦልሞስት ስልጠና መሰጥ ላይነን በተጨማሪ ሰው ሀይል ያስፈልጋል። ኦልሬዲ አሁን ግን አሁን በዚህ ደር ብዙም አላጋጠመንም። የጠላቂም የነርሱም እስካሁን የሰራናቸው ስራዎች ማለት ነው። ከዚህ በኋላ ግን እንደምታየው ነጋጠባ ከዚህ የመጨመር አዝማሚያ እያሳየ ስለሆነ ተጨማሪ ሲኒየር ስፔሻሊስቶች ያስፈልጉናል። ተጨማሪ ነርስ፣ ላቦራቶሪ፣ ፋርማሲ እና ሌሎችም በሳፖርት ያሉ ስታፎችን ያስፈልጉናል። እንግዲህ ሁሉም ባለድርሻ አካል በተቻለ መጠን እየተረባረበ ስለሆነ በዛ ደረጃ እየሰራ እንገኛለን። እንግዲህ
ቁሳቁሶችስ ለምሳሌ ለህክምና የሚያስፈልጉ ቁሳቁሶች በበቂ ደረጃ አላችሁ?
አዎ ያ አሁንም እየጠየቅን እየቀረብን አሉ። ቀደም ብለን በቀረበልን በተለየ በደሃኒት ሳፕላይ ኮንሱማብል ፕላስ ኢኩዊፕመንት ላይክ እንደምታቂ አይሲዩ ላይ የሚያስፈልጉ ኢኩዊፕመንቶችን በተቻለ መጠን በቀረው ልልክ ወደ 10 የሚጠጉ ሜካኒካል ቬንትሌተሮችን እና በየዋርዶም የሚያስፈልጉ ግብዓቶችን ቀደም ብለን ባማለው ልክ እየተጠቀም አገልግሎት እየሰጠ እንገኛል። እንዲሁ ቁጥሩ እየጨመረ ከመምጣቱ ጋር ተያይዘ ደግሞ አሁንም የሚፈለገውን አቅርቦት እንዲቀርብልን እየጠየቀ ነው። የሚቀርብልንም አለ። ሂደቱም የሚቀርቡ ነገሮች ታሳቢ አድረግን ሲሰራ ነው። እንግዲህ እስካሁን ይሄ አጠረን ብለን የለየነ የለም፣ ግን ሊያጥረን እንደሚችል አምልክቶች አሉ።
እዛ ከተኙት እንግዲህ ሆስፒታል ውስጥ ናቸው። በእርግጥ ከተኙት ሰዎች ወደ ሕክምና ባለሙያዎች እንዲሁም ወደ ሌሎች ሰዎች መልሶ ቫይረሱ እንዳይተላለፍ ያለው ጥንቃቄ ምን ይመስላል? በሆስፒታል ውስጥ
አገልግሎት ያገኙ ካሉና አቀድም እንደምንሽ እንደነበረ ቀደም ልክ በተቻለ መጠን የሆስፒታልና ሆስፒታል የኢንፌክሽን ትራንስሚሽኑን በተቻለ መጠን ማስቀረት የምንችልበትን በስታንዳርዱ ወይም ደግሞ በተዘጋጁ የአይፒፒስ ፕሮቶኮሎች ነው አገልግሎት መስጫ ክፍሎቻችን ዲዛይን ያደረግናቸው። በዛ ደረጃ መፍራት ያለብን ልክ ከሴታት ጋር የሚያያዙ እያንዳንዱ የአገልግሎት መስጫ ክፍሎቻችን ተገላጭነት መከላከል በሚቻል ስታንዳርድ ነው የተሟሉ። እንግዲህ ዋናው ተገላጭነታችን የተከላከል ነው ወይም ደግሞ መከላከል አለብን ብለን አስበናል። በዘረጋናቸው የአሰራር ሰዓት ነው እየሰራን ያለ ነው። ከሙያተኛው ጋር ተያይዘው ምናልባት ማያተኞች እስካሁን በፕሮቶኮል መሰረት መልበስ ወይ መጠቀም ያለባቸው የፐርሰናል ፕሮቴክቲቭ ዲቫይስ ወይ ኢኩዊፕመንት ምንላቸውን ፉሊ መጠቀም ቢኖርብን ፉሊ መጠቀም፣ እንዲያም ደግሞ በፓርሻል መጠቀም ያለብን በፕሮቶኮል መሰረት የሚጠቀሙ ነው። እንግዲህ አግኝት እየሰጠ ያለ በተቻለ መጠን አሁን ተጋላጭነታችን ለመከላከል የሚያስችል ከሞላ ጎደል እየጠቀም እንገኛለን። እስከ አሁን ሰዓት ድረስ አንዳንድ የተጓደሉብን መሟላት ያለባቸው ግብዓቶች እንዲሁ መሀል ላይ የማነስ አጋጣሚዎች አጋጥሞናል። ልክ በአጋጣሚነት ሲጠይቀን ደግሞ ከተለያዩ ፓርትነሮችን እያገኘን እንገኛለን። እስካሁን ያለው ሂደት ምን ይመስላል?
እስካሁን በዚህ ቫይረስ ተይዘው ህይወታቸው ያለፈው 3 ሰዎች ሲሆኑ በቫይረሱ የተያዙ ሰዎች ህይወታቸው ሲያልፍ የቀብር አፈጻጸም ስነ ስርዓቱ ምን እንደሚመስል ጠይቀናቸው ነበር። አቶ ኪዳኔን
በየእንደንዳ አገልግሎት የየራሱ የተዘጋጀ ፕሮቶኮል አለ። ከማር ጀምሮ ሳምፕል ከመውሰድ ጀምሮ ማኒፌስት ያደርጉ ሳስፔክትድ ኮሮናዎቻችንን እንዲሁም ደግሞ ትሪትመንት ሴንተር ላይ የሚሰጡ ማናቸውን አገልግሎቶችን የተዘጋጀ ፕሮቶኮሎች አሉ። የህክምና ጨርሶ ሪከቨር ሲያደርጉ ሪከቨር ካደርጉ በኋላ የምንከተላቸው ፕሮቶኮሎች ኦልሬዲ እንደ ሀገር የተዘጋጀ ፕሮቶኮሎች እየሰጠን ነው። እንዲያም ብሎ ደግሞ እንደ ቅድም እንደገለጹ በተቻለ መጠን አገልግሎት ሲያገኝ ቆይቶ ግን አቅም በላይ በሆነ ምክንያት ያጣናቸው ወገኖች አሉ። ቅድም እንዳሻቸው ልክ እንዲህ አይነት ኬዝ ቢከሰት ቤት ቦዲ ወይ የሞርግ ማናጅመንት በተቀመጠ ፕሮቶኮሎችን ነው እየሰራን ያለ ነው። ልክ ያለ በውስጥና በውስጣችን ደረጃ ላይ መሰረት ያለባቸው ራሱ የተቻለ ፕሮቶኮል አለ። ከዛም ሲያልፍ ደግሞ የተለያዩ ሴክተሮች ቤት ቦዲ ማናጅ የምናደርግበትም ስርዓት ከተለያዩ ሴክተሮች ጋር በተዘረጉ ፕሮቶኮሎች ነው እየሰራን ያለ። እንግዲህ አዲስ እንደመሆናችን መጠን የሶስት የአራት የአምስት ሴክተሮች ትብብር ወይ ስራ ይጠይቃል። ልክ የቀብር ስነ ስርዓቱ በሆስፒታል የት
መቀስ ይንገሩን አምስቱ እንደው አድማጮችም እንዲያውቋቸው እንዲረዷቸው እነዛ አምስቱ ፕሮቶኮሎች መካከል አፈጻጸሙ ምን ይመስላል? ፕሮቶኮሉ ምን ይመስላል?
ፕሮቶኮሉ የሚመስለው ልክ የተለያዩ ሴክተሮች ትብብር ይጠይቃል ጉዳዩ። ከዚህ ቀደም እስካሁን አሳደስ ማለት ከዚህ በኋላ የሚቀየሩ መንግስት በይፋ የሚያሳውቃቸው ጉዳዮች ይኖራሉ። እስከዛ ድረስ ግን እዚህ ደረጃ ላይ ሳንደርስ የነበረው ግን በተዘጋጀው እጃችን ላይ ባለ ፕሮቶኮል እየሰራን ያለ እንግዲህ ጉዳዩ እንደ ኢትዮጵያ መስራት ያለባቸው ስራዎች አሉ። እንደ ጤና ሚኒስቴር መስራት ያለባቸው ስራዎች አሉ። እንደ ሆስፒታል መስራት ያለባቸው ስራዎች አሉ። ያም ሲል ደግሞ ልክ ቀብር የሚፈጸምባቸው ቀብር ስነ ስርዓት ከሞርግ ትራንስፈር የሚደረግበትን ወደ የሚቀበርበት ቦታ ተኪዷል። ቀብርም በበላይነት ኮኦርዲኔት ማድረጉ የሚያስተባብሩ የሚከተሏቸውን ፋን ስርዓት የሚላበሷቸውን ተረቂያ ተገላጭ መስሉ ማለት ነው። እንግዲህ ይሄ እኔ ስፔሲፊክ ልነግርሽ የምችለው አሁን ያልኩሽ ነገር ከዚህ በኋላ በይፋ በግልጽ መንግስት ያወጣቸውን ፕሮቶኮሎችን ለህዝብ ግልጽ ይሆናል። እሱ በይፋ ሲነገር ሞር ግልጽ መሆን ይችላል። እስካሁን ግን ሆስፒታልና በሆስፒታል ደረጃ የሰራናቸው ስራዎች ለማውራት ያክል ግን አጋጣሚ በሚፈጠርበት ዴዙን እንዴት ኮንቴን ይደረጋል፣ እንዴት ማኔጅ ይደረጋል፣ ምን ድረስ እኛ ሳል ላይ ይቆያል፣ በየትኛው አገባ የሚል በተዘጋጀ ፕሮቶኮሎች እንግዲህ እየሰራን ያለ ነው።
ይህን ጥያቄ ያነሳሁት ምን ለምንድን ነው የመጀመሪያዋ በዚህ ሰለባ የሆኑት የ60 ዓመት ኢትዮጵያዊ እንደገና የቀብር ስነ ስርዓታቸው ተከናወነ የሚል ነገር አይቼ ስለነበረ ይሄ እንዴት ሊፈጠር ቻለ ብዬ ነው።
በዚህ አይነት ክስተት የተፈጠረበት አጋጣሚ ቅድም እንዳልኩሽ የብዙ ሴክተሮች ትብብር ይጠይቃል። ክስተት እንደተከሰተ ከተሩ የነበረ ፕሮቶኮሎች ሆስፒታል ብቻ የሚመለከት ስራዎች ሳይሆን ከሆስፒታል ውጭ የሆኑ ስራዎችን ዩኒቨርሲቲ መስራት የሌለበት ሌሎች ሴክተሮች ቅድም ስጠቅልሽ የነበረ ሴክተሮች መስራት ያለባቸው ስራዎችን የየድርሻቸው መወጣት የሚኖርባቸው ስራዎች አሉ። ክሊር ኦልሬዲ የዛን ያጋጠመ ምንድን ነው ድንገት ያ ነገር ሲከሰት በየደረጃው ባሉ ሴክተሮች መስራት ያለበት ስራዎች ትንሽ ያለምናየው ችግር ነበረ። ቅድም እንዳልኩሽ ክሊር ያልተደራጅንባቸው ክሊር መደራጅ የነበረብን ነገሮች ምን ይብዛም ነበሩና ከዛ ጋር ተያይዞ የተፈጠረ የኮሚኒኬሽን ችግር ነበረ። በዛ ምክንያት የተፈጠረ ክፍተት እንዳለ ቀላቃለኝ። ክፍተቱ ከተፈጠረ በኋላ በተነሱ ጥያቄ መልሶ ማስተካከያ እንደተሰጣቃለሁ። ማስተካከያው እንደተሰጠና የሚል ነገር ዲቴይል ለጊዜ መረጃ የለኝም። እኔም እያጣራሁ ስለሆነ ማለት ነው።
በዚህ ቫይረስ ተይዘው ህይወታቸው ያለፈው የ60 ዓመት ኢትዮጵያዊ ህይወታቸው ባለፈበት ዕለት ምሽት ወዲያውኑ በመቀበራቸው ምክንያት የተቀበሩበትን ቦታ ዘግይተው የተረዱ ቤተሰቦች የቀብር ስነ ስርዓቱ በድጋሚ እንዲከናወን ማድረጋቸውን ምንጮች ለአሜሪካ ድምጽ ገልጸዋል። አቶ ዳዊት የቀብር ስነ ስርዓቱን በተመለከተ ራሱን የቻለ የቀብር አፈጻጸም ስነ ስርዓት እንደነበር ገልጸው የመጀመሪያው አሟች ቤተሰቦች ከሚፈልጉት ቦታ ውጪ የተከናወነው በየደረጃው ሲደረግ በነበረ የመልእክት ልውውጥ በተፈጠረ ክፍተት ነው ብለዋል። አስክሬኑ ሳያድር ወዲያውኑ ሊቀበር የቻለበት ምክንያትንም ሲያስረዱ አንድ አስክሬን 24 ሰዓት ሲቆይ የሚቀመጥበት ፍሪጅ ያስፈልግ እንደነበር ገልጸው በወቅቱም የመጀመሪያው እንደመሆኑ መጠን በኮሮና ቫይረስ የተያዘ ሰው ህይወቱ ሲያልፍ የሚቀመጥበት ፍሪጅ አልነበረንም አሁን ግን እርሱ ችግር ተቀርፏል ብለዋል። አቶ ዳዊት ከዚያ ቀጥሎ ህይወታቸው ያለፈው ሟች ፕሮቶኮልን በተጠበቀ መንገድ በሚገባ መከናወኑን ገልጸው ከዚህ በኋላ መንግስት ይህንን መመሪያ በይፋ ግልጽ ስለሚያደርግና ህብረተሰቡም ስለሚረዳ በዚህ በኩል ተጨማሪ ችግር አያጋጥምም ብለዋል። አድማጮች መንግስት በኮሮና ቫይረስ የተያዙ ሰዎችን የቀብር ስነ ስርዓት እንዲከናወንበት ያወጣውን የፕሮቶኮል መመሪያ በተመለከተ ዝርዝር ማብራሪያ ያዘ ዘገባ ይዤ መለሳለሁ።